የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ጤና ይስጥልኝ፣ እንደምን አመሻችኋል አድማጮቻችን። የእሁድ ምሽት ታህሳስ 17 2014 ዓ.ም መሰናዷችንን ጀመርን። ለዛሬም እንደተለመደ ሁሉ በሳምንት ውስጥ ከተሰሙ ጥንቅሮቻችን መካከል ያነቃቃሉ ያልናቸውን ይዘናል። አስተናጋጃችሁ ኤደን ገረመው ነኝ። አቀናባሪያችን ደግሞ ኤልያስ አስማረ። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ለእሁድ ምሽት ቀዳሚ ያደረግነው መሰናዷችን ማህበራዊ ስራ ፈጣሪዎችን ከመበቃ ተቋም ጋር ያስተዋውቀናል። ኤክስሃብ አዲስ ይሰኛል ይሄ ተቋም። በሴንተር ፎር አፍሪካ ሊደርሺፕ አማካኝነት የተመሰረተ ስራ ፈጣሪነትን ከአመራር ክህሎት ጋር በማጣመር የሚሰራ ተቋም ነው። ኤክስሃብ ወጣት ማህበራዊ ስራ ፈጣሪዎች እውቀታቸውና የንግድ ቅዳቸውን መሬት ላይ አውርደው ተግባራዊ እንዲያደርጉ የስልጠናና የምክር አገልግሎትን የሚሰጥ ሲሆን ምርታቸውን ለገበያ እንዲያበቁም መነሻ ካፒታሎችን እንዲያገኙና ከሌሎች መዋለ ንዋያቸውን ከሚያፈሱ ባለሀብቶች ጋር እንዲጣመሩ እድሉን ይፈጥራል። የማዕከሉን መስራችና ዋና ስራ አስፈጻሚ አቶ ቴድሮስ ታደሰን አግኝቼ በዚህ ሳምንት ውስጥ አነጋግሬያቸው ነበረ። ውይይታችን አቶ ቴድሮስ ታደሰ ተቋሙ ስለሚሰጣቸው ግልጋሎቶች ከሚያስረዱበት ይጀምራል።
Center for African Leadership Studies በፈረንጆች አቆጣጠር በ2012 ዓመተ ምህረት የተቋቋመ በአመራር ክህሎት ግንባታ በስልጠናና በማማከር አገልግሎት ላይ የተመሰረተ ተቋም ነው። 10 ዓመት እየሆነን ነው። እና በእነዚህ ባለፉት አመታት ውስጥ በርካታ የአፍሪካ ሀገሮች ውስጥ እንዲሁም ደግሞ ኢትዮጵያ ውስጥ ከመቶ በላይ ተቋማት ከ15 በላይ ኮሌጆች ውስጥ የተለያዩ ስራዎችን እንዲሁም በርካታ መሪዎችን ማገዝ፣ መፍጠር፣ ማስነሳት፣ ኢኩዊፕ ማድረግ ይችላል። ሴንተር ፎር አፍሪካን ሊደርሺፕ ስታዲስን በመሰረት ነው በአመቱ ይሄ ነው ኤክሳብን ለመክፈት የወሰን ነው። ኤክሳብ አዲስን ስንከፍት የተነሳንበት ሀሳብ እጅግ ብዙ ማህበራዊ ችግሮች አሉ በሀገራችን ውስጥ። እነዚህን ሁሉ ችግሮች እኛ መፍታት አንችልም። ነገር ግን እነዚህን ችግሮች መፍታት የሚችሉ ሰዎች፣ መሪዎች መፍጠር ማስነሳት ብንችል እነሱ ያንን ችግር እየፈቱ የራሳቸውንም የሀገራቸውን ኑሮ መቀየር የሚችሉ አንተርፕረነርስ ብንፈጥር የተሻለ ውጤታማ እንሆናለን ብለን አሰብን። እና የኛ ፎርሙላ ሊደርሺፕ ሲደመር አንተርፕረነርሺፕ ነው ማህበራዊ ለውጥን በአንድ ሀገር ውስጥ ማምጣት የሚችለው ብለን እናምን ስለነበር ያንን ማዕከል በ2013 ዓመተ ምህረት ኤክስሃብ አዲስን መሰረትን። ኤክስሃብ አዲስን ስንመሰረት የጀመርነው የዲጂታል ሐሳብ ያላቸው ወጣቶች እነሱን በመሰብሰብ የራሳቸውን ሞባይል አፕሊኬሽን እንዲጽፉ የራሳቸውን ሶፍትዌር እየጻፉ መፍትሄዎችን በማምጣት የጀመርነው። ከዛም በተለያዩ ሞባይል አፕሊኬሽን መጻፍ ቻሉ፣ ገንዘብ ማግኘት ቻሉ፣ የራሳቸውን ኑሮ ቀየሩ፣ ማህበራዊ ችግሮች መፍታት ቻሉ። አላም ለሌሎች አንተርፕረነርስ ክፍት ብናደርገው ምን ያህል ተጽዕኖ ወይም ምን ያህል ለውጥ ማምጣት እንችላለን ብለን አሰብና ከ2016 ዓ.ም ጀምሮ በፈረንጅ አቆጣጠር በራችንን ለማህበራዊ ስራ ፈጣሪዎች በሙሉ ክፍት አደረግነው። እኛም በደስታ ማህበራዊ ስራ ፈጣሪነታችንን ተቀበልነው። ሶሻል አንተርፕረነር መሆናችንን ነው። ከዛ ጀምሮ እጅግ በርካታ ማህበራዊ ስራ ፈጣሪዎችን የተለያየ ሐሳብ ያላቸውን ሐሳባቸውን በማዋለድ ሐሳባቸውን በደንብ በባለሙያ በሜንቶርሺፕ እና በኮቺንግ ፕሮግራሞቻችን ውስጥ በማገዝ እንዲሁም ደግሞ የመነሻ ካፒታል ሲድ ፋንድ ከተለያዩ ፓርትነሮቻችን ከእንደ ዩኤንዲፒ ከነ ማስተርካርድ ፋውንዴሽን አይነት ተቋማት በመፈለግ ወደ ስራ እንዲገቡ ማድረግ ማገዝ ይችለናል።
ተስፋ የሚጣልባቸው ወጣቶች እንዳሉ እንሰማለንም እናያለንም። ግን እነዚህ ወጣቶች ለምሳሌ ወደ ኤክስሃብ ሲመጡ በምን አይነት መልኩ ነው የሚመጡት? እንዴት ነው ተወዳድረው ተገምግመው በእናንተ እንዲሰለጥኑ የሚመረጡት? ነው
ሁለት አይነት ፕሮግራሞች አሉ። የመጀመሪያው ፕሮግራም ራሳችን ፈልገን መርጠን በአመት የተወሰነ የምንወስዳቸው አንተርፕረነርስ አሉ። እነሱም በተለያየ ፕሮግራም ላይ ቀርበው እኛ ጋር ከምናያቸው ውስጥ የምንወስዳቸው ናቸው። ችግር ይፈታል። ይህንን ሰው ብንወስደው ወይም ይችን ሴት ብንወስዳት ይህን ማህበራዊ ችግር ይፈታል፣ ራሷንም ራሱንም መቀየር ይችላል ብለን የምናስብበት በጣም ጥቂት የምንወስድበት ነው። ሁለተኛው ፕሮግራማችን ደግሞ ከተለያዩ ፓርትነሮች ጋር ለምሳሌ በፊት ስራ እድል ፈጠራ ኮሚሽን ጋር፣ ሚኒስትሪ ኦፍ ኢኖቬሽን እና ቴክኖሎጂ ጋር፣ ከዩኤንዲፒ ከመሳሰሉት ጋር በጋራ የምናወጣቸው ፕሮግራሞች አሉ። እንደነዚህ አይነት ፕሮግራሞች በምናወጣበት ጊዜ ምንድን ነው የሚሆነው? ይህንን ያህል አንተርፕረኖር ኢንኩቤት እናድርግ፣ ይህንን ችግር በዚህ መንገድ እንፍታ እንባባል እና እነሱ መነሻ ካፒታል፣ ስራ መፍጠሪያ ካፒታል የሚሆን ያዘጋጁልናል። ሶ እኛ ደግሞ አንተርፕረነሮችን እንወስዳለን። ግን ዋናው በሁለቱም ፎርማት በግላቸውን ቢምጡ ከፓርትነሮች ጋር ባለን ፕሮግራም ላይ ቢመጡ ሁልጊዜ መጀመሪያው መለኪያችን ይሄ ሀሳብ መሬት ላይ ያለ ችግር ይፈታል ወይ ነው። መሬት ላይ ያለ ችግር የማይፈታ ከሆነ እኛ ጋር ቦታ አይኖረውም። በመሞከር ማጥፋት የምንችለው ሪሶርስ ስለሌለን የመጀመሪያ ትኩረታችን መሬት ላይ ያለ ችግር መፍታቱ ነው። ሁለተኛው ደግሞ ስኬለብል ነው ወይ፣ ማደግ መስፋት ይችላል ወይ፣ መብዛት ይችላል ወይ፣ ይሄ ሀሳብ በምን ያህል ፐርሰንት ስኬል ማድረግ ይችላል፣ ምን ያህል ፍጥነት፣ በምን ያህል አነስ ባለ ሪሶርስ መብዛት መስፋት፣ ለብዙዎች የስራ እድል መፍጠር እንዲሁም ደግሞ ትልቅ የመሆን እድሉ ምን ያህል ነው የሚለውን እንመለከታለን። ሶስተኛው ደግሞ አፎርደብል ነው ወይ፣ ሰዎች አፎርድ ያደርጉታል። ከዛ ኢኖቬቲቭ ነው ወይ ነው አራተኛው፣ ምን ያህል ኢኖቬሽንን ይወስዳል። ሙሉ በሙሉ መኮረጃ አንፈልግም። አዲስ ደግሞ ለመፍጠር ብዙም ሰው ሲፍጨራጨር ማየት አንፈልግም። አሁን ዓለም ያለችበት ጊዜ የኢኖቬሽን ጊዜ ነው። ብዙ ነገር ተፈጥሯል። እነዚህን ገጣጥሞ ለምንፈልገው ፐርፐስ፣ ለምንፈልገው ማህበራዊ ችግር እንዲፈታ አድርጎ ምን ያህል ኢኖቬሽን ተጠቅሟል ነው። በመጨረሻ ደግሞ ይሄ አንተርፕረነር ፐርሰናሊቲ የምንለው ማለት ነው፣ ይሄ ሰው ወይም ይሄ ግሩፕ ያነሳውን ሀሳብ የመሸከም አቅማቸው ምን ያህል ነው። መጨረሻ ላይ የመጨረሻ መልቲፕላየሩ ሰውየው ነው ወይም ሴትዮዋ ናት ይሆናል ካልን እንወስደዋለን። አንድ ሰው የሚወስነው አይደለም፣ ብዙ ጊዜ ዳኞች ናቸው ተሰብስበን የምንወስነው።
ወጣቶቹ ሲመጡ ስራቸውን እንዳያስቀጥሉ ምንድን ነው እሱ የሚከብዳቸው? ከእናንተ ብዙ ጊዜ የሚሹት ነገር ምንድን ነው?
በርካታ ተግዳሮት አሉባቸው። የመጀመሪያው ብዙ ጊዜ እነሱም የሚያነሱት የካፒታል የፋይናንስ እጥረት ነው ሌላው ደግሞ የሜንቶርሺፕ እነሱን የሚያግዝ በቂ አብሯቸው ቁጭ ብሎ የሚሰራ ሰው አለመኖሩ ነው። ሌላ እፈልገዋለሁ በሚሉት ልሰማራበት በሚሉት ሙያ ላይ ወይም የቢዝነስ አይነት ላይ ወጣቶች ተጨባጭ እውቀት አይኖራቸውም። ይሄ የብዙ ሰዎች ችግር ነው እና እንዴት አድርገው ጥናት ማጥናት እንዳለባቸው፣ እንዴት ብለው ገበያው መሞከር እንዳለባቸው እናሳያቸዋለን። በየጊዜው የቤት ስራ እየሰጠን ገበያ ነው ወደሚሉት ቦታ እየላክን ሪሰርች እንዲሰሩ እናደርጋቸዋለን። እንዲሁም ደግሞ ኤክስሀብን ለየት የሚያደርግ ባለፈው አመት አይተሽ ወይም ሰምተሽ እንደሆነ አላውቅም እንጂ 137 ቢዝነስ ሜንቶሮች እና ኮቾችን ከማስተርካርድ ፋውንዴሽን ጋር በመተባበር አሰልጥነን ለስታርታፕ እና ለኤስኤምኢ እንዲሆኑ አድርገን አስመርቀናቸዋል። ሶ ከነዚህ ሜንቶሮች ላይ ደግሞ እያነሳን እንመድብላቸዋለን። ሜንቶር እንዲደረጉ፣ ኮች እንዲደረጉ እናደርጋለን። ያ ሜንቶርሺፕ ደግሞ ምን ያደርጋል? ስህተት በጣም እንደግፋለን። ስማችንንም ኤክስሀብ ያለው ይኸው መሳሳትን ለማደፋፈር ነው። ያልተሳሳተ ሰው ልኩ ቦታው ጋር የመድረስ እድሉ ጠባብ ስለሆነ የማይሳሳተው የማይሰራ ብቻ ነው። ነገር ግን ሜንቶሮች በኖሯቸው ጊዜ የስህተት መጠኑ ይቀንሳል። የሚጠፋ ገንዘብ፣ የሚጠፋ ጊዜ፣ የሚጎዳ ሪሌሽንሽፕ ይቀንሳል። ሜንቶርሺፕ በአማርኛ እንግዲህ አብቂ፣ አጎልማሽ ማለት ይመስለናል። የእነዚህ የአብቂዎች የአጎልማሾች እጥረት ነው የሚገጥማቸው። ማርኬታቸው በእነሱ ላይ አያምንም። አለመታደል ሆኖ ለምሳሌ ለሆቴሎች፣ ለሬስቶራንቶች መሆን የሚችሉ ጥሩ ጥሩ ሶፍትዌር መጻፍ የሚችሉ ልጆች አሉ። ግን ልጆቹ ትንንሽ ናቸው። ከዚህ በፊት ምንም ላይ ሰሩ ይችላሉ። እኛ ግን ምን እናደርጋቸው እንችላለን ያን ለየብቻ ሚቲንግ እየጠራን ከገበያቸው ጋር እንዲገናኙ እናደርጋለን እና ኢንዶርስ የማድረግ አገልግሎት ማለት ነው። የእኛ ኔትወርክ ውስጥ ገብተው እነዚህን ትልልቅ ባለ ሀብቶች ወይም ቢዝነሶች ልታምኗቸው ትችላላችሁ። የእናንተ ቢዝነሶች ውጤታማ ነው የሚባሉት እናንተን ብቻ ሲያበለጽጉ አይደለም፣ ለሚነሳው ሰው በር ሲከፍቱ ጭምር ነው እና እድል ስጧቸው ብለን ደግሞ ኢንዶርስ የማድረግን ስራ እንሰራለን።
አድማጮቻችን፣ ከአቶ ቴድሮስ ጋር የጀመርነው ቆይታ እዚህ ላይ ገታ እናርግና የሙዚቃ አፍታን ንውሰድ። ስንመለስ ከአቶ ቴድሮስ ጋር የጀመርነውን ውይይት እንዲሁም ደግሞ በኤክስሀብ ውስጥ ያለፉ ወጣቶች ተሞክራቸውን የምንጋራበት ይሆናል። አሁን ወደ ሙዚቃው።
Walking about, you know, and the cup is a yard dash, bow down,
ጋቢና ቤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ከሙዚቃው ተመልሰናል። ኤክስሃብ መስራችና ዋና አስተባባሪ ከሆኑት ካቶ ቴድሮስ ጋር የጀመርነውን ጨዋታ እንቀጥላለን። ማዕከል ላይም ደግሞ ኤክስሃብን በመጠቀም ንግዳቸውን መጀመር የቻሉ ሁለት ወጣቶችን ተሞክሮም እንሰማለን። አብራችሁን ቆዩ። ብዙ ጊዜ አንድ ሰው ራሱን ችሎ ስራውን ይሰራል እንጂ ማሰልጠን ማብቃት ማጎልመስ ላይ አይንቀሳቀስም። አንድ የተሳካለት የቢዝነስ ባለሙያና እንደውም እናንተ ይሄን ነገር ሰፋ አድርጋችሁት ስልጠናም እንደሰጣችሁት ነው የነገሩኝና ስለሱ ነው ቀጣዩ ጥያቄ። ምንድነው ሜንተሮች አሰልጣኞች ወጣት አሰልጣኞችን በሚይዙበት ጊዜ ምን ማወቅ አለባቸው?
ሁለት አይነት ሜንቶርሺፖች አሉ። የመጀመሪያው ሜንቶርሺፕ እነዚህ ሰርቲፋይድ የሆኑ እኛ የሪያጅም ወራት ስልጠና ሰጥተን አሁን ሜንቶር ማድረግ ትችላለህ ብለን የምናስነሳቸው ቢዝነስ ውስጥ የሌሉ የራሳቸው ቢዝነስ የሌላቸው ግን ፕሮፌሽናል ኮቾች ወይም ሜንቶሮች ናቸው። ሁለተኛው ደግሞ የተሳካላቸው አንተርፕረነር ሆነው የተሳካላቸው የቢዝነስ ሰው ሆነው ሌሎችን ሜንቶር ለማድረግ ፈቃደኛ የሚሆኑ ሰዎች ናቸው። ይሄ ቁጥራቸው በጣም 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 ትንሽ ነው። እኛ ጋር የራሱን ቢዝነስ ሰርቶ you know በአመት 3 4 ሰው ስጡኝና እኔ ደግሞ እነሱ ኮች በማድረግ እንዴት ብዬ ተነስቼ እንዴት ብዬ ችግር እየፈታሁ እንዴት ብዬ ትረስት ተቀባይነት በገበያው ውስጥ እያመጣሁ እዚህ እንደደረስኩ ላሳያችሁ የሚሉ ኦልሞስት የሉም ማለት ይችላልሽ። እኛ ጋር እኛ ሊስት ውስጥ ራሱ ያሉት ከአምስት ከአራት የማይበልጡ አንተርፕረነር ናቸው። ሶ ይሄን ለመፍታት እንግዲህ እኛ የተለያየ የሜንቶርሺፕ ፕሮግራሞችን አለን። እንደውም ለመጀመሪያ ጊዜ ሰርቲፋይድ የሆኑ 137 ሜንቶሮች በዚህ አጋጣሚ ማስተርካርድ ፋውንዴሽን ከልቤ ማመስገን ፈልጋለሁ። ማስተርካርድ በጣም አጃይል የሆነ ተማሪ የሆነ ተቋም ነው እና ባመጣነው ሐሳብ ላይ እሺ ብሎ ገብቶልን 137 ሜንቶሮች እና ኮቾች ማፍራት ይችላል። ሶ ግን ወደ ጠየቅሽኝ ነገር ስንመለስ ሜንቶሩ ምንድነው ማወቅ ያለበት ስንል እንግዲህ በሜንቶርሺፕ እና በኮችን መካከል ትልቅ ርቀት አለ፣ ልዩነት አለ። ሜንቶርሺፕ ሪሌሽንሺፕ ተኮር ነው፣ ግንኙነት ተኮር ነው፣ ረጅም ጊዜ ነው የሚፈጀው። ኮቺንግ አጭር ነው፣ አላማው አጫጭር ስኪሎችን ኮች ለሚደረገው መስጠት ነው። ግንኙነቱ ከሜንቶርሺፕ በጣም ይለያል፣ አጠር ያለ ግንኙነት ነው። ሺፕ ላይ ደግሞ ዋና ትኩረቱ የሜንቶር የምናደርገው ሰው ጠቅላላ ኦቨርኦል ዴቨሎፕመንት ነው የሚያተኩረው። ሙሉ ስብዕና ያለው ሰው ሆኖ እንዲወጣ አንተርፕረነሩን ወይም አንተርፕረነሯን ማገዝ ነው፣ ማብቃት ማዳመጥ ያስፈልጋል። የኛን የሜንቶሩ ራዕይ አይደለም እዚህ ውስጥ ዋና ቦታ የሚሰጠው። ሜንቶር የሚደረገው የምትደረገው አንተርፕረነር የሷ ህልም ነው። እዚህ ጋር የሜንቶሩ ትልቁ ሐሳብ ራሱን መድገም ራሱን መፍጠር እሱን መስራት አይደለም። ሜንቶር የሚደረገውን ሰው ቤስት ቨርዥን ፖቴንሻል ማውጣት ነው፣ አዲስ ሰው መስራት ነው።
በዚህ አቶ ቴድሮስ በጠቀሱት መንገድ በኤክሳብ ውስጥ ያለፈችው በቴሌሄም ሲዩም ሄለን ቡና የተሰኘው ስኬታማ ንግድ ለመጀመር ኤክሳብ አይኔን ገልጦልኛል ትላለች።
ያልተጨበጠ ሐሳብ ነበር ይዤ የመጣሁት እና እንደምወድ ነው የማውቀው። እንዴት መስራት፣ ምን ማድረግ፣ እንዴት መሄድ እንዳለብኝ አቅጣጫ የሚያሳይም አልነበረም። እንደዚህ ሂጂ፣ እንደዚህ አድርጊ፣ እንደዚህ ሁኚ የሚልም ብቻ አለመኖሩ ብቻ ሳይሆን ለሀሳብሽም ትኩረት ሰጥቶ የሚያዳምጥ ሰው አልነበረ፣ እኔ እስከማውቀው ድረስ ማለት ነው። እና ኤክሳብ ላይ ኢቨንት አየሁ ፌስቡክ ላይ፣ በዛ ሰዓት ነበር የሄድኩት። ከዛ በኋላ ኤክሳብ ላይ የተለያዩ ኢቨንቶች ሲደረጉ እየመጣሁ አዳምጥ ነበረ። ምክንያቱም እንዴት ተሳካላቸው የሚለውን እንደኔ አይነቶችን ሀሳብ ብቻ ያላቸውን ተሳካላቸው ሰዎች የሚያበረታቱበት መድረክ at the same time ደግሞ ተስፋ ሳይቆርጡ ነገሮችን እንዴት ማድረግ እንደሚችሉ እነሱ ባለፉት መንገድ ተሞክሯቸውን እየሰጡ ነበር። እንደዛ ነው ኤክስፕ ውስጥ የገባሁት። ከዛ በኋላ 2019 ላይ ዩዝ ኮኔክት አፍሪካ ላይ ድል መጣ። እንደዚህ ኤክስፕ ላይ መጣለው ያዩት ነበር። የተወሰነ ፕሮዳክቶችን ዴቨሎፕ አድርጌያለሁ። የራሴ ፓኬጂንግ ነበረኝ። ያው እኔ እዛ የምሄደው የሶስት ቀን ቢሆንም በህይወቴ ትልቁን የአይን መፍቻ ፕሮግራም ነው የሚሆነልኝ። እሺ፣ አፍሪካ ወጣቶች የሚሳተፉበት ትልቅ መድረክ ነበረ። ከሌሎች ጋር ኔትወርክ አድርጌ ነበረ። በኋላ ኤክስፕ እኔን አምኖብኝ ሀሳቤን አክብሮት የተለያዩ ቦታዎች ትራቭል እንዳደርግ አድርጎኛል። በዛ ሁሉ ያገኘሁት ኤክስፒሪያንስ ነው። እኔ እንዲሁም ማንም ሰው ስራ ከመጀመሩ በፊት እንደኔ አይነት ሀሳብ ያላቸው ልጆች ካሉ ወደ ኤግዛም መጥተው ሀሳባቸውን ወልደው አካሉን አይተው ላይክ በአካል ደረጃ ያሰብሽውን ነገር በፕሮዳክት ደረጃ መጥተው አይተው እኔ ያገኘሁትን እድል እንዲጠቀሙ እላለሁ።
ልክ እንደ ሰው ሁሉ ኤግዛም ውስጥ በመሳተፍ ያሰበችውን የንግድ እቅድ ወደ ተግባር ያመጣችው ሌላዋ ያነጋገርናት ደግሞ ቤዛዊት አድማሱ ስትሆን፣ እሷም ኤግዛምን በመጠቀም የተለያዩ የምርምር ስራዎችን እንዲሁም የትርጉም ስራ የሚሰሩ የትርፍ ጊዜ ሰራተኞችን የሚያገናኘውን ፍሪላንስ ስራ የተሰኘ ድረገጽ መመስረት መቻሏን ትናገራለች።
አዲስ የቢዝነስ ሀሳብ ይዘሽ ኢትዮጵያ ውስጥ ብዙ ጊዜ ክሊር የሆነ ነገር የለም። የት እንደምትሄጂ፣ እንዴት እንደምትጀምሪ፣ ማን እንደሚረዳሽ፣ እንደዚህ እንደዚህ አይነት ግልጽ የሆኑ ነገሮች የለም። በህግም ማለት እንዴትም እንደሚስተናገድ አዲስ ስታርታፕ። ግን ያው ኤክስፕ ምንድነው የረዳን፣ አይዲያችንን ሰበሰበ። ከዛ በኋላ አወዳድሮ ሀሳባችንን ሰምቶ ምን መስራት እንደምንፈልግ፣ ምን ፕሮብሌም አይደንቲፋይ እንዳደረግን፣ ምን ሶሉሽን ይዘን እንደመጣ አወዳድሮ ኢንኩቤሽን ፕሮግራም ውስጥ ያስገባን እና በዛ ኢንኩቤሽን ፕሮግራም ውስጥ የተለያዩ ትሬኒንጎች ነበሩ። በተለያየ ፕሮፌሽናል የሚሰጡ ፕራክቲካል የሆኑ ትሬኒንጎችን አቴንድ እንድናደርግ ፋይናንስን በተመለከተ፣ ቢዝነስ ፕላንን በተመለከተ፣ ቢዝነስ ሎን በተመለከተ፣ ኢትዮጵያ ውስጥ አዘ ቢዝነስ እንዴት ስታብሊሽ እናደርጋለን፣ እንዴት ኦፐሬት እናደርጋለን የሚለውን እንዳጠቃላይ እንደ ቢዝነስ ስታርታፕ። ከዛ ደግሞ በስፔሲፊክ ሴክተራችን እኔ ፍሪላንስ ላይ ነው የምሰራው። ስለዚህ ፍሪላንስ ማርኬት ስፔስ እንዴት ስታብሊሽ ማድረግ እንደምንችል፣ ዲጂታል ፕላትፎርማችን ምን መምሰል እንዳለበት በጣም ኢንቴንሲቭ የሆነ ሁለት ፌዝ ነው ትሬን ያደረግ ነው እና ከዛ ደግሞ ያው ዶነሮች ወይም ገንዘብ በገንዘብ ፈንድ የሚያደርጉ ድርጅቶች አሉ። ትልቅ ዶነር ድርጅቶች ኮኦርዲኔት በማድረግ ሲድ ፈንድ እንድናገኝ ረድቶናል እና ኢትዮጵያ ውስጥ
ስንጠቃልል ኤግዛም በቀጣይ ምን ለማድረግ ያስባል ስንል ለኤግዛም መስራች እና ዋና ስራ አስፈጻሚ አቶ ቴድሮስ ታደሰ ጥያቄ ያቀረብን።
መሪያ ከተነሳንበት በመቀጠል በየአመቱ የምናወጣቸውን ቁጥር ማስፋት ነው የምናስበው። የሜንቶርሺፕ ፕሮግራማችንን ወደ 10,000 በሶስት አመት ውስጥ 10,000 ያህል ሜንቶሮች ወደ ገበያ መክተት እንፈልጋለን። ይህንኑ ማስፋት እንፈልጋለን። የተለያዩ ከተሞች ጋር መግባት እንፈልጋለን። ቢያንስ ነው አሁን ባለን ጊዜ ባለን እድሜና ተሞክሮ ቢያንስ 5 ከተሞች ላይ መግባት መቻል ነበረብን፣ አልቻልንም፣ አልሆነም። ከዚህኛው ኤክስፒሪያንሳችን በመነሳት ግን እኛም በርትተን ሰርተን ከመስከረም ጀምሮ ቢያንስ 5 ከተማ ላይ ለመግባት እናስባለን።
የኤክስፕ መስራችና ዋና ስራ አስፈጻሚ አቶ ቴድሮስ ታደሰ እንዲሁም ደግሞ ወጣቶቹን እጅግ አብዝተን እናመሰግናለን። አሁን ደግሞ ወደ ተከታዩ ዘገባ እንሻገር። ትግስት ሰይፈ ሩት ኢንስታይል የተሰኘ ከቆዳ ምርቶች የተሰሩ ቦርሳዎችን ለዓለም ገበያ የሚያቀርብ ተቋም መስራችና ዳይሬክተር እንዲሁም ዲዛይነር ናት። የማንዴላ ዋሽንግተን ፌሎ የነበረችው ትግስት ሩት ኢንስታይል በተሰኘው ተቋም አማካኝነት እንደ አውሮፓውያን አቆጣጠር በ2018 በላ አፍሪካ ውድድር ላይ ምርጥ አፍሪካዊ የንግድ መለዩ ሽልማት አገኘ ሲሆን ባለፈው አመት ደግሞ የጀርመን ተቋም በሆነው የንግድ ውድድር ውስጥ ዘ ጉድ ቢዝነስ ላይም ንግዷ ተሸላሚ መሆን ችሏል። ከትግስት ጋር ቆይታ አድርጌ ያሰናዳሁትን ዘገባ ነው በመቀጠል የማሰማችሁ። ሩት ኢን ስታይል ኢትዮጵያ ውስጥ ካሉና በቆዳ ምርት ላይ ከተሰማሩ ተቋሞች መካከል አንዱ ነው። ንጹህ ከቆዳ የተሰሩና ጥራት ያላቸው ምርቶችን ለሀገር ውስጥና ለዓለም አቀፍ ገበያ ማቅረብ ከጀመረ 5 አመት ሆኗል። የሩት ኢን ስታይል ተቋም መስራችና ዲዛይነር ትግስት ሰይፈ ወደዚህ ስራ እንዴት እንደገባች እንዴት አስረዳለች።
ባክግራውንዴ ከቅጥር ስለሆነ የመጣሁት መጀመሪያ አካውንቲንግ ባክግራውንድ አለኝ። የኮምፒውተር ሳይንስ በማኔጅመንት ኢንፎርሜሽን ሲስተም ዲግሪ አለኝ። ማስተርስ ደግሞ ማርኬቲንግ ላይ የሰራሁት እና ሩት ኢን ስታይል ከመጀመሪ በፊት በአይቲዩም እንደገና በኳሊቲ ማኔጅመንት ኮንሰልቲንግ ላይ ተቀጥሮ ይሰራ ነበረ። የተወሰነ አመት እዛ ሰርቻለሁ። መጀመሪያ ወደ ቤተሰብ ቢዝነስ ነው የገባሁት። ወንድሜ የከፈተው ቢዝነስ ነበር። እሱን ማኔጅ በማድረግ ነው የጀመርኩት። ወንድሜ የሚኖረው አሜሪካ ነው፣ ግን እዚህ የአስመጪ እና እንደ ስቶር ነበረ፣ እንደ ዲፓርትመንት ስቶር ከፍተህ የአሜሪካ ብራንዶችን ትልቅ ብራንዶች ነበረ። እሱ ከዛ ይልካል፣ እኔ እዚህ ነው ማኔጅ ማድረግ የነበረው። እና አክቹዋሊ የመነሻው ራሱ ለዚህ ለሩት ኢን ስታይል መነሻው እሱ ነበረ የነበረው። በጣም ትልልቅ ብራንዶች ናቸው የሚመጡት። ብዙዎቹ እንደውም በጨርቅ የተሰሩ አሉ፣ ሴንቲቲክ ናቸው። ግን የሚሸጡበት ዋጋ ብራንዳቸው ነው ዋጋቸው ሲወጣ የነበረው። እና ያንን በማየት ደግሞ ያው እዚህ ያለውን ሪሶርስ እንዴት ነው እንደዚህ ማድረግ ያልቻል ነው በሚል ያ ነው መነሻ የራሱ የነበረው።
ስራዋን ስትጀምር ስለ ቆዳ ምርት ለመረዳት የንግድ ጥናት በማድረግና ስራውን በመለማመድ ብዙ ጊዜ እንደወሰደች የምትናገረው ትግስት በጥቂት ሰዎች የተጀመረው ተቋም አሁን ስለደረሰበት ሁኔታ እንዴት አስረዳለች።
ይህንን ነገር እዚህ ያለው ነገር ምንድን ነው ብሎ ቼክ በማድረግ ነው የተነሳሁት ማለት ነው። ግን ያንን ለመስራት መጀመሪያ ማወቅ ነበረብኝ። ስለዚህ ያደረግኩት ምንድን ነው፣ መጀመሪያ ማጥራት ነው። እንዴት ነው የሚሰራው? ምክንያቱም ምንም ኢንፎርሜሽን አልነበረኝም። እና ቆዳው ከሚመጣበት ጀምሮ እንዴት ነው የሚሰራው፣ ሰራተኞቹ እንዴት ነው የሚሰሩት፣ የኳሊቲውን ጥራቱንም፣ አክሰሰሪዎች እስከየት ነው የሚገኙት የሚለውን ማጥናት ጀመርኩ። እና ኢቨን ስፌቱን እና ፓተርን ራሱ ለአንድ አስተማሪ ጋር ለብቻዬ ማለት ነው ተምሬያለሁ። ኦልሞስት ወደ አንድ ዶር ወስጃለሁ ትምህርቱን። ምክንያቱም ሌላ ሰፋው እችላለሁ፣ ሌላ ሰራ እችላለሁ፣ ግን ማወቅ አለብኝ ብዬ ስላምን ወስጄ ነው። ከዛ በኋላ ነው ወደ ስራ ጀምር። በሁለት ሰራተኛ ሊጀምር ነው አሁን ላይ። ቋሚና ጊዜያዊ ከ25 በላይ ሰራተኞች አሉ። ሱቅ አለን፣ መሸጫ ሱቅ ኤድናሞል ላይ መሸጫ ሱቅ አለ። እንደገና በኢንተርናሽናል ገበያውም ዌብሳይት ላይ እንሸጣለን። እንደገና የኦንላይን ላይ የሚሸጡ የእኛም ፕሮዳክቶች የሚሸጡ ደግሞ ሪቴሎች አለ፣ ሌሎች ካምፓኒዎች አሉ። ዩኬም ላይ ሳውዝ አፍሪካም ያሉ የእኛም ፕሮዳክት የሚሸጡ ኦንላይን ሌሎች ስቶሮችም አሉ። እንደገና የአሜሪካ ኒውዮርክ ላይም 2019 እና 2020 ላይ ቬጋስ እና ኒውዮርክ ተካፍለን።
ትግስት እዚህ ስራ ውስጥ ከገባች በኋላ እንደ አውሮፓውያን አቆጣጠር በ2017 ዓ.ም በዩናይትድ ስቴትስ መንግስት የሚሰራዳው የወጣት አፍሪካውያን የትስስር መድረክ ወይም በምህጻረ ቃሉ ያሊ አሸናፊ በመሆን የተሳተፈች ሲሆን በቀጣዩ አመት ደግሞ በናይጄሪያ በሚሰናዳው ቤላ አፍሪካ ውድድር ላይ ምርጥ አፍሪካዊ ብራንድ ወይም የንግድ ምልክት ሽልማትን መቀበል ትችላለች። ትግስት በያሊ ያተረፈችውንና እንዲሁም ሌሎች ስኬቶቿን እንዴት ዘረዝራለች።
ጀምሮ ያው በተቻለ መጠን ገበያውንም ለማስፋት የተለያዩ ፋሽን ሾዎች ላይ እንደገና የንግድ ትርኢቶች ላይ ስንሳተፍ የቆየ ነው። ጋና ላይም ፋሽን ዊክ ተሳትፈናል። ዱባይ ላይም እንደዚህ ፕሮዳክት ሳይተናል። ሳውዝ አፍሪካ ላይም እንዲሁም አሜሪካ ሁለቴ እንደዛ ሳይተናል። እንደገና ሀውፍ አፍሪካ ላይም አዲስ አበባ ላይ ሞስት ወደ 2-3 አመት ተከታታይ እንደ ፋሽን ሾ ኮሌክሽናችን የምናስተዋውቅበት ፕላትፎርሞች በመታወቁም 2018 ላይ በፈረንጆች አቆጣጠር ናይጄሪያ ላይ ቤስት አፍሪካን ብራንድ አዋርድ ተሸልመናል። እንደ ብራንድ ማለት ነው። 2021 ላይ ደግሞ ጉድ ቢዝነስ ላይ በቢዝነስ አይዲያ ኮምፒቲሽን ዋርድ አግኝተናል። ማንዴላ ዋሽንግተን 2017 ላይ ፌሎ ነበርኩኝ። በቢዝነስ ኢንተርፕረነርሽፕ ትራክ ማለት ነው። የነበረው ትሬኒንግ ሰፊ ነው። እንደገና ቪዚቶችም ነበሩት የካምፓኒዎቹን እዛ ያሉትን እና በጣም ትልቅ ኢንፑት አለው። እንደ ቢዝነስ ብዙ አይን የሚከፍት እንትን ነበረው፣ አጋጣሚዎች ነበሩ ትሬኒንጉ ላይ የሚያገኘ ናቸው።
የንግድ ስራዋን ስትጀምር ታዲያ ነገሮች አልጋ ባልጋ አልነበሩም። የኮቪድ-19 ወረርሽኝ እንዳለ ሆኖ አሁንም ድረስ እያጋጠማት ካሉ ተግዳሮቶች መካከል ጥቂቶቹን እንዴት ተጠቅሳለች?
እንደጀመረ ያው ገበያውን ማወቅ ትንሽ አስቸጋሪ ነገር ነው እና ምንድነው የሚለየኝ ብሎ ያንን የምንለይበት ነገር መጀመሪያ ለይቶ ማወቅ ይፈልጋል። ከዛ በኋላ ያንን የምንለይበት ነገር ካወቅኩኝ ከዛው ላይ የመጣ ያለው ያው ኢንዱስትሪ ላይ ችግሩ ትልቁ ችግር አክሰሰሪ ነው። ቆዳው ነው እንጂ ያለን እዛ ቆዳው ላይ የሚገቡት አክሰሰሪዎች ሁሉም ኢምፖርት የሚደረጉ ናቸው እና ኢምፖርትም ሲደረግ ብዙ ካምፓኒ የሚያመጣቸው የለም። በብዛት የሚታወቀው አንድ ካምፓኒ ነው የሚያመጣው። እሱ ነው ሁሉም የቆዳ አምራች የሚከፋፈለው። እስካሁንም ትልቁ አስቸጋሪው ነገር እሱ ነው። ከዛ በኋላ ግን ምንድነው ያው የቆዳው ምርቱ ራሱ ተመሳሳይ ነገር አሁን ለምሳሌ ይታዘዝ አሁን ታነሪም ላይ ቆዳውን የሚያመርቱት ላይ ማለት ነው ደፍቶ በፕሮሰስ ሆኖ የሚወጣበት ስቴጅ ላይ እነሱ ጥራት ያለው ቆዳ አይደርሳቸው። ምክንያቱም ያው የቆዳ ጥራት ከእንትን ነው የሚጀምረው ገና ከእንስሳው እድገት ነው የሚጀምረው። ምክንያቱም እኛ ጋር የሚደርሰው ኢፌክት እንስሳቱ የሄደበት ደረጃ ነው። ብዙ ዲፌክት የሚኖረው ከአንድ ትልቅ ቆዳ ላይ ብዙ ጥሩ ፓርት የማይወጣው ለምንድን ነው? ብዙ ያው እንትን ይወገዋል፣ ይገረፋል። ስለዚህ ብዙ አሻራዎች ይኖሩታል። መጨረሻ ላይ ሲወጣ ያደገበትን ስቴጅ ነው ይዞ የሚያሳየው። እዛ ላይም ነው ታነሪዎች እሱ ራሱ ለነሱም ትንሽ አስቸጋሪ ያንን ነገር ደረጃውን ጠብቆ እንዲወጣ ለማድረግም እንደገና ያው የቴክኒካል ጥረቶች ይኖራሉ። ያው መተው ከውጭ የሚሆነጡ ስለሆኑ ማለት ነው። እነሱ ያው ኢንዱስትሪው ላይ ያሉ ደግሞ ሌሎች አስቸጋሪ ነገሮች ናቸው።
ሩት ኢንስታይል ከዘጉድ ብዝነስ አዋርድ ባገኘው ሽልማት በመጠቀም በቀጣይ ዓመት ከቦርሳ ስራ የሚተርፉ ቆዳዎችን ጫማ በማድረግ ወደ ምርቱ እንደሚገባና ሙሉ ለሙሉ ከብክነት የጸዳ የንግድ ተቋም የመሆን አላማ ይዞ እየሰራ መሆኑንም የተቋሙ መስራች ትግስት ሰይፈ አስታውቃለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን ስለነበረን ቆይታ እያመሰገንን የእሁድ ምሽት መሰናዷችንን እዚህ ላይ ፈጸምን። በነገው ምሽት በመደበኛው መሰናዶ እንድንገናኝ እየጋበዝን የምንሰናበታችሁ ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ባለሙያዎችና ዘጋቢዎች ጋር በመሆን ነው። ሰናይ ምሽት ተመኘን። ደህና ደሩ። Yeah.
I don't know.